ተጀመረ ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል
በዚህ የተነሳ እዚህ ያለነው የቲያትር ባለሙያዎች አንድም ተጠያቂዎች ምክንያቱም ከሀገራችን ተሰደን ስለመጣን እኛም በመጠፈችን የተነሳ መዳከሙ ይታወቃል። ሌላው ደግሞ መንግስትም ሌላው ችግር የሚፈጥርብን ነው። ሌላው ህዝብም ራሱ እንደ ህዝብነት መጠየቅ አለበት።
ታዋቂው የቲያትር አዘጋጅና ተዋናይ ተስፋዬ ሲማን የሰማነው ዘመናዊ ቲያትር ከኢትዮጵያ ጋር የተዋወቀበትን 100ኛ ዓመት ለመዘከር ከሰሞኑ አንድ ዝግጅት ተካሂዷል። ቆየት ብለን ሙሉ ዘገባውን እናስደምጣችኋለን።
ዘማር ፈልጋት ካለ እኛ እንትን መወሰን እንችላለን። ከዛ ሲጠየቅ ምንም አልተናገረም ዝም አለ። ከዛ ወንድሜ ደግሞ እንደዛ ከሆነ በቃ ይተ ይወስዳታል፣ አንተ ደግሞ እንደምትፈልጋት ከሆነ እና ለሆነ የወሰደኝ።
የህግ ባለሙያ ሴቶች ማህበር በጋምቤላ ክልል በሴቶች ላይ አሉታዊ ተጽዕኖ የሚያሳድሩ ባህላዊና ልማዳዊ ድርጊቶችን በተመለከተ የዳሰሳ ጥናት ይፋ አድርጓል። ከአጥኚዎቹ እንዲሁም ከልማዳዊ ድርጊቶቹ ተጎጂዎች ጋር ቆይታ ይኖረናል። እነዚህና ሌሎች መሰናዶዎች የተካተቱበትን ዝግጅት ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ኤደን ገረመው።
አድማጮች በድጋሚ እንደምናምሽታችኋል። ፖል ሩሳሳ ባጊና ወይም ሆቴል ሩዋንዳ የተሰኘው ዝነኛ ፊልም የተሰራላቸው ሩዋንዳዊ ላይ የሩዋንዳ ከፍተኛ ፍርድ ቤት የ25 ዓመት ቅጣት መወሰኑ ራይት ግሩፕ የተሰኘው የመብት ታጋይ ተቋም አወገዘ። ፍርድ ቤቱ ሰኞ ዕለት እሳቸውን ጨምሮ 20 ተጠርጣሪዎችን በሽብር ወንጀል ጥፋተኛ ሆነው አግኝቷቸዋል። ሩሳሳ ባጊና ክሱን የካዱ ሲሆን ነገር ግን ተቺዎች የእሳቸው እስር ዓለም አቀፉን የፍትህ ስርዓት ያከበረ አይደለም ይላሉ። ባሂማ ማኩሚ በሩዋንዳ የእርስ በርስ ጦርነት ወቅት ወደ ኬንያ የሸሹ ሲሆን የሩሳሳ ባጊናን የፍርድ ሂደት የሚከታተሉ ሰው ናቸው። እንደሳቸው አባባል የሩዋንዳ መንግስት ማንንም መስማት አይፈልግም። የመስማቱን እድል ቢሰጥ ኖሮ ግን ቢያንስ ከ1000 ሰዎች በላይ ህይወት ያዳኑ ሰው መሆናቸው ይታወቅ ነበር። 1000 ሰዎች ያዳኑን ሰው ሽብርተኛ ካላችሁ ምንም ያላዳኑትን ደግሞ ምን ሊባሉ ነው ሲሉ ተናግረዋል። ዓለም በሙሉ ሩሳሳ ባጊናን በሩዋንዳ በተፈጸመው ዘር ማጥፋት አደጋ ውስጥ የነበሩትን ቱትሲና ሁቶዎችን በኪጋሊ ሆቴል ውስጥ በመደበቅ ከሞት ለመታደግ ራሳቸውን አደጋ ላይ በመጣል የደበቁ ጀግና ቢያደርጋቸውም ነገር ግን የሩዋንዳ መንግስት ፕሬዝዳንት ፖል ካጋሜን ለመጣል ከሚሰራ ወታደራዊ ኃይሎች ጋር ይተባበራሉ በሚልና በሰላ ሂሳቸው የተነሳ እንደ ስጋት ይወስዳቸዋል። ወደ 3000 የሚጠጉ ማሊያውያን ዜጎች ትላንት ሮብ ላይ ሀገራቸው ከፈረንሳይ ቀኝ ግዛት ነጻ የሆነችበትን የነጻነት ቀን በዋና ከተማዋ ባማኮ ሰልፍ በማድረግ አከበሩ። ተቃዋሚዎችም የወታደራዊ መንግስት መሪ የሆኑትንና የማሊ የሽግግር ፕሬዝዳንት ኮሎኔል አሲማ ጎይታን በመደገፍ የውጭ ተጽዕኖ ሲሉ የጠሩትን ምዕራባውያን ማሊ ከሩሲያ የደህንነት ተቋም ዋግነር ጋር ውል እንድትፈርም የሚያደርጉትን ጫና እንዲያቆሙ ጠይቀዋል። ባለፈው ሳምንት ፓሪስ በልዩ ሁኔታ ማሊ ከሩሲያ 1000 የሚሆኑ ተዋጊዎችን ለማውጣት መዋዋላ እንዳሳሰባት ስትገልጽ ሰንብታለች። የፈረንሳይ መከላከያ ሚኒስትር ፍሎረንስ ፓርላ ሰኞ ዕለት በማሊ ባደረጉት ጉብኝት ይህን መሰል ምርጫ መገለል ነው ብለዋል። ከዚሁ ጋር በተያያዘም ጀርመንና የአውሮፓ ህብረትም ውሉ አሳስቦናል ሲሉ አስታውቋል። ይሁንና በመላው ሀገሪቱ ለተቃውሞ የወጡ ሰዎች ውሉን በመደገፍ የሩሲያና የማሊ ባንዲራዎችን ይዘው መታየታቸውን ኤኤፍፒ ዘግቧል። የሀገሪቱ የቀድሞ ቀኝ ገዢ የነበረችው ፈረንሳይ በማሊ በመላው ሀገሪቱ የተንሰራፋውን የጂሃዲስቶች ቡድን ስትዋጋ የቆየች ቢሆንም ነገር ግን ብዙዎች የከሸፈ በማለት ከዚህ ቀደም ታይቶ በማይታወቅ መልኩ የፈረንሳይ ወታደሮችን እየተቃወሙ ይገኛሉ። የአሁኑ የማሊ መንግስት ሩሲያን ከመቅጠሩ በተጨማሪም በቅርቡ ምርጫ ሊያካሂድ ይችላል የሚለው ደግሞ ብዙ ምዕራባውያን ሀገራቶችንም ስጋት ውስጥ ከቷቸዋል። በዩናይትድ ስቴትስና በአውሮፓ ህብረት የተመሩ ለጋሾች ትላንት ሮብ ለየመን 600 ሚሊዮን ዶላር ለማበደር ቃል ገቡ። የተባበሩት መንግስታት ድርጅት የገንዘብ ጥረት ማለት በየመን ረሃብ የሚዳርግ ነው ሲል አስታውቋል። ዩናይትድ ስቴትስ 290 ሚሊዮን ዶላር ተጨማሪ ገንዘብ ቃል የገባች ሲሆን ነገር ግን የተባበሩት መንግስታት ድርጅት ዓለም አቀፍ አስከፊ የሆነ የሰብአዊ ሁኔታ ነው ሲል የጠራው ጦርነት መቆም አለበት ብላለች። ሰብአዊ እርዳታ በሰዎች ህይወት ላይ መሰረታዊ የሆነ ለውጥ ያመጣል፣ ነገር ግን ብቻ ብቻውን ቀውሱን አይፈታውም ሲሉ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለተባበሩት መንግስታት ገንዘቡን ቃል በገቡበት ወቅት ተናግረዋል። የመንን እጅግ ጉዳት የአየር ድብደባ ያካሄደችው ሳውዲ አረቢያና የሁቲ አማጽያን እንዲሁም መንግስት በሀገሪቱ ውስጥ ለምጣኔ ሀብቱ መድቀቅ ምክንያት በመሆን የመናውያንን የጎዳውን እና የተቋረጠውን ነዳጅ እንዲቀጥል መንገድ እንዲፈልጉም ጥሪ ያቀርባሉ። በመጨረሻም ኮቪድ-19 ፋይዘር የተሰኘው የኮቪድ-19 ክትባት አምራች ኩባንያ በቅርቡ ባደረገው ጋዜጣዊ መግለጫ የፋይዘር ክትባት እድሜያቸው ከ5 እስከ 11 ለሆኑ ህጻናት መሰጠት ይችላል ሲል አስታወቀ። ይሄ ዜና ይፋ የሆነው ዴልታ የተሰኘውና በተዛማችነቱ ፈጣን የሆነው የኮቪድ-19 ወረርሽኝ ዩናይትድ ስቴትስን ጨምሮ በዓለም ዙሪያ በተስፋፋበት ወቅት መሆኑ ተስፋ ናጭሯል። በሌላ በኩል ከክትባት ጋር በተያያዘ የኢትዮጵያ የጤና ሚኒስቴር በፌስቡክ ገጹ ላይ ባወጣው መግለጫ እስካሁን ድረስ በሀገሪቱ 2,624,638 ሰዎችን ማስከተቡን አስታውቋል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደመው ዜና እናመሰግናለን። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ቀዳሚው ዘገባ እንሻገር። የኢትዮጵያ ዘመናዊ ቲያትር የመቶ ዓመት ጉዞን የሚቃኝ ዘርፉ የገጠሙትን ችግሮች የሚያነሳ አንስሳና መላዎችን የሚጠቁም መርሃ ግብር ከሰሞኑ ተካሂደዋል። በዋሽንግተን ዲሲ አካባቢ በሚገኘው ሞንትጎመሪ ኮሌጅ ውስጥ የነበረው መርሃ ግብር በውጭ ሀገራት የሚኖሩ ኢትዮጵያውያን ጠቢባን ለሀገራቸው ቲያትር እድገት በጎ ሚና የሚጫወቱበት መንገድም የተመከረበት ነበረ። ሙሉ ዘገባውን እንከታተል። ውቅያኖስ ተሻግረው ከኢትዮጵያና ኢትዮጵያን ጋር ተዋውቀው መልካም ባልንጀራ ሆነው ከኖሩ የኪነ ጥበብ ዘርፎች መካከል አንዱ ቲያትር ነው። ዘመናዊ ቲያትርና ኢትዮጵያውያን ከተዋወቁ ዘንድሮ መቶኛ ዓመታቸውን ደፈኑ።
የኢትዮጵያ ቲያትር መቶ ዓመት ሞላው ስንል የአውሮፓው ቲያትር በበጅሮን ተክለማርያም ወደ ኢትዮጵያ ከገባ በኋላ ከ1913 ዓ ም በኋላ ነው እና ከዚያ በፊት ግን ኢትዮጵያ ቲያትር አልነበረም ወይ ለሚለው ጥናት አልተደረገም እንጂ አሉ፣ የቲያትር አላባውያን በርካታ አሉ። ነገር ግን ዘመናዊ ኢትዮጵያ የተጀመረው የኢትዮጵያ ቲያትር የጀመረው በዚህ ዓመት ስለሆነ መቶ ዓመት ስለሞላው ነው የምናከብረው።
መኖሪያውን በዩናይትድ ስቴትስ ካደረገ ከረምረም ያለው እውቁ የቲያትር አዘጋጅና ተዋናይ ተስፋዬ ሲማን ጨምሮ በርከት ያለው የኪነ ጥበብ ዘርፉ ባለሙያው ና ወዳጆች ከሰሞኑ በሞንትጎመሪ ኮሌጅ የቲያትር ማዕከል ተገናኝተዋል። የዘርፉን የዓመታት ጉዞና አስተዋጽኦ፣ አሁን ያለበትን ደረጃና እየገጠሙ ያሉ ችግሮችን አንስተው መክረዋል።
ዛሬ ኢትዮጵያ ያለው የቲያትር ጥበብ ልክ እንደ ሀገሪቱ መዳከም አብሮ ተዳክሞ ስለሆነ ይህን እንዲያንሰራራ የበለጠ እንዲያድግ ለማድረግ ጭምርም ነው። በዚህም የተነሳ እዚህ ያለነው የቲያትር ባለሙያዎች አንድም ተጠያቂዎች ነው። ምክንያቱም ከሀገራችን ተሰደን ስለመጣን እኛም በመምጣታችን የተነሳ መዳከሙ ይታወቃል። ሌላው ደግሞ መንግስትም ሌላው ችግር የሚፈጥርብን ነው። ሌላው ህዝብም ራሱ እንደ ህዝብነት መጠየቅ አለበት። ባለሙያውም ላይ ችግሮች አሉ። በሲስተሙ በአጠቃላይ በስርዓቱ ላይም ችግር ስላለ እነዚህ ነገሮች በሙሉ የሚቀረፉበትን መንገድ በመፈለግ ነው። በተለይ የእኛ ድርሻ ትልቁ እስካሁን ድረስ የዚህ ሙያ ባለቤቶች የሆኑ ሰዎች በመንግስት ደረጃ ባለሙያ መሆናቸው አዝ ፕሮፌሽናል ታይተው በጥሩ በሲፒኤ የተመዘገበ ፋይል ያላቸው ስላልሆኑ በፖሊሲ ደረጃ ይህ ነገር እንዲቀረጽ ለማድረግ አንድ ሁለትም፣ በፊት በርካታ ቲያትር ቤቶች ነበሩ። 5-6 ያላነሱ ቲያትር ቤቶች ነበሩ። አሁን አብዛኛዎቹ ተዘግቶ ካለ ብሔራዊ ቲያትር በስተቀር ሌሎቹ በእድሳት የተነሳ ለረጅም ዘመናት አስቆጥረዋል። እነዚያ መልሰው ቶሎ እንዲከፈቱ የማድረግ መንግስትም ከፍተኛ እገዛ እንዲያደርግና ምክንያቱም ይህን ስናደርግ በርካታ ህዝቦች ያውና በርካታ ህዝብ የኢትዮጵያ ህዝብ በሚመለከትበት ወቅት ይህ እጅግ የባህሪ ለውጥ ያመጣል። ለዚህ ነው በስነ ምግባር፣ በስርዓት፣ በዲስፕሊን የታነጸ ህብረተሰብ ስላላሳደግን ዛሬ ተነስቶ በአንድ ጠብ ላይ ዱላ የሚያነሳብን ድንጋይ የሚደረደርብን ስርዓት ስለጎደለው። ስለዚህ ኢትዮጵያዊ ባህልን፣ ኢትዮጵያዊ ስርዓትን፣ ኢትዮጵያዊ ታሪክን ለማስተማር የግድ ጥበብ አስፈላጊ ነው።
ባለፉት መቶ ዓመታት ውስጥ ኢትዮጵያ የተለያዩ ክስተቶችን አስተናግዳለች። በእነዚህ ዓመታት ውስጥ ቲያትር የነበረው ሚና ከፍተኛ መሆኑን የሚያወሳው ኢትዮጵያ ዘመናዊ ቲያትር ጅማሬን መቶኛ ዓመት ለመዘከር የተቋቋመው ቡድን አባልና የመድረክ አስተናባሪም የነበረው በጋዜጠኝነቱና በቴሌቪዥን ትርኢት መሪነቱ በጉልህ የምናውቀው አበበ ፈለቀ ነው።
ቲያትር የማንነት መለኪያ መገለጫ ነው። ቲያትር ምናውን እውነት መልሶ የሚያንጸባርቅ ሁኔታ ነው ያለውና ከጣሊያን ወረራ ከሀገር ፍቅር ቲያትር እንግስቃሴ ጀምሮ በሀገራችን ፖለቲካዊ ኢኮኖሚያዊ ማህበራዊና ስነ ልቦናዊ ጉዳዮች ላይ ቲያትር ወሳኝ ሚና ተጫውቷል። የሀገራችንን መሰረታዊና አንጋፋ የሚባሉ የታሪክ ክስተቶች አስቀርቷል። ሶሻል ክሪቲሲዝም ውስጥ አሁን የተለያየ ፖለቲካል አክቲቪዝም እንቅስቃሴዎች ውስጥ ቲያትር የበኩሉን ሚና አስተዋጽኦ አበርክቷል። ሀገራችን በተለያዩ ሀገር በቀልና የውጭ ጦርነቶች የምትሳተፍበት ጊዜ ህብረተሰቡን የማንቃት ግንዛቤውን የማስጨበጥ በተለያዩ ማህበራዊ ስንክሳሮች ውስጥ በምታልፍበት ጊዜ ህብረተሰቡን በኤችአይቪ በለው ስለ ሳኒቴሽንና ስለ ሄልዝ በለው ስለ ተለያዩ ጉዳዮች የምታስተምርበት ነገር አለ። ስለዚህ ቲያትር ህይወት እያንዳንዱን ዘመን በ1960ዎቹ፣ በ1970ዎቹ፣ በ1980ዎቹ አሁንም ድረስ ያለንበትን ዘመን እያንጸባረቀ በሁለንተናዊ መንገድ አስተዋጽኦ ሲያበረክት የነበረ እንቅስቃሴ ነው።
በሞንትጋመሪ ኮሌጅ ውስጥ የነበረው ዝግጅት ጥበቡን የተመለከተ ውይይት የተደረገበት የቲያትር ዓለሙን ጉዞ የሚያሳይ የፎቶ አውደ ርዕይ፣ አጫጭር የቲያትር ትዕይንቶችም የቀረቡበት ነበረ። መኖሪያቸውን በዩናይትድ ስቴትስ ያደረጉ የቲያትር ባለሙያዎች ስለ ቲያትር በሚል መርህ በሀገር ቤት የተጀመረውን መነቃቃት የሚደግፉበትን መላዎችም አንስተው መክረዋል።
በአካል ነው ልዩነታችን፣ መራቃችን ነው እንጂ እኛም የኢትዮጵያ የቲያትር ታሪክ አንድ አካል ነን። እዚህ የምታያቸው የተለያዩ ተዋንያን በኢትዮጵያ ቲያትር ታሪክ ውስጥ በአንድ በሌላ መንገድ በማስተማር፣ በመተወን፣ በመጽሐፍ፣ በማዘጋጀት አስተዋጽኦ ሲያበረክቱ የነበሩ ሰዎች ናቸው። በእኔ እምነት የዚህ ሀገሩ የቲያትር እንቅስቃሴ መቀጠሉ የኢትዮጵያ ቲያትር እንቅስቃሴ መቀጠል አድርጌ ነው የማስበው። ልዩነቱ ምንድን ነው? ኢትዮጵያና እዚህ ያለው ሲቹዌሽን የተለያየ ነው። ሁሉም ሰው የተለያየ ስራ አለው። በተለያየ ሙያው መስክ ውስጥ ነው ያለው። ቲያትርን በሙሉ ሰዓትነት ምናልባት ለመጫወት ጊዜ ላይኖረው ይችላል። ከዛ አንጻር የኢትዮጵያን ቲያትር መልሶ እዚህ እየተጫወተ እርስ በርስ የሚገናኝበትን መድረክ መፍጠርና ወደፊት ማራመዱ የኢትዮጵያ ቲያትር ኮንቲኒቲ እንዲኖረው እንዲያድግ ትኩረት እንዲሰጠው ያደርጋል። አንድ ሁለተኛ፣ በተለያዩ መድረኮች ደግሞ እዚህ ሀገር ማሳየት መቻላችን በራሱ ደግሞ የኢትዮጵያን ባህል ኪነጥበብ ያለበትን ደረጃ ለሌላው ማህበረሰብ የማሳየት ለዓለም የማስተዋወቅ እድል እናገኛለን። የተለያዩ የኢትዮጵያ ቲያትሮች በእንግሊዝኛ ተተርጉመው ለዚህ ሀገር ላለው ኦዲየንስ የሚቀርቡበት አጋጣሚዎች ሊፈጠሩ ይችላሉ። ሶ እኔ ለይቻ ላያቸው አንድ ላይ አብሮ የሚጓዙ በጋራ የተሰናሰሉና የተደጋገፉ ነገሮች ናቸው ብዬ ነው መስል።
ዘመናዊ ቲያትር ኢትዮጵያ ውስጥ በተዋወቀባቸው ዓመታት ሴቶች እንዲሳተፉ የተፈቀደበት ዘርፍ አልነበረም። ከዚያ ይልቅ ወንዶች ቀሚስ ለብሰው የሴቶቹን ገጸ ባህሪ የመጫወት አሰራር ሰፍኖ ነበረ። ዛሬ የጥበቡ አፍቃሪዎችን ልብ አሸንፈው በመድረኩ ላይ የነገሱ በርካታ ሴቶችን እያየን ነው። ቲያትር ለኢትዮጵያውያን ሴቶች ፍትሐዊ እየሆነ የመጣ ይሆን? እውቋ ገጣሚና ተዋናይት ሜሮን ጌትነት ሀሳቧን ልታጋራኝ ፈቅዳለች።
ከፍትሐዊነት አንጻር ቲያትር አይደለም፣ በሀገራችን ውስጥ አይደለም፣ በሌላውም ዓለም ያለው የሴቶች እንቅስቃሴ ፍትሐዊ ነው ብለን አናምንም። ግን እንደ ማንኛውም የሴቶች ትግል በቲያትር ውስጥም በርካታ ሴቶች ትግል ሲያደርጉ ነበረ። ከመጀመሪያው ጀምሮ ስናይ በተለይ ባህሉም አለኝ ሀገር ሴቶች መድረክ ላይ ወጥተው እንዲተውኑ አይደለም፣ ጮክ ብለው እንዲናገሩ እድል በማይሰጥ ባህልና ማህበረሰብ ውስጥ ስለሆነ ነበር ነው። ወደ መድረክ መምጣት ነውር እንደመሆን እንደ ያንን ባህል እንደ ዋልጌነት ይቆጠር ነበር። ለቃሉ ተሳታይ ካልሆነ ያንን ሁሉ ደግሞ አልፈው ተሻግረው ይህንን ጥበብ ያሻገሩ በጣም በርካታ ሰዎች አሉ። በዚህ አጋጣሚ ለነሱ ያለኝን አክብሮት መግለጽ እፈልጋለሁ። እንግዲህ እነሱ በተከሉት ነው አሁን ያለው እየተሻሻለ የመጣው። አሁን በጣም በርካታ ሴቶች በየመድረኩ አሉ እና አሁንም ፍትሐዊ ነው ብለን አናምንም። ምልከት ወና ከጽሁፍ ከዝግጅት ከተሳትፎ ብቻ አንጻር ሳይሆን በርዕሰ ጉዳይ ደረጃም ያ ነገር አድሬስ ተደርጓል ብዬ አላምንም። ፍትሐዊ አይደለም ጭክል ነው ብዬ የምናገረው ነገር ግን ሁሉም ነገር ላይ ያለ ስለሆነ ይህንን ደግሞ ቲያትር እንደሚታገለው እንታለኝ።
አድማጭ ተመልካቾቻችን፣ ወጣትና አንጋፋ የቲያትር ዘርፉ ባለሙያዎች የተሳተፉበትን የዚህን ዝግጅት ሙሉ ይዘትና የተሳታፊዎችን ቀሪ ሀሳቦች ያጠቃለለ መሰናዶ የፊታችን ቅዳሜ ምሽት በሚደመጠው ጋቢና መዝናኛ ይዘን እንመለሳለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ራዲዮ የሚቀርብላችሁን ጋቢና ቪኦኤ ነው። አብራችን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። በጋምቤላ ክልል ውስጥ በሴቶች ላይ አሉታዊ ተጽዕኖ የሚያሳድሩ ባህላዊና ልማዳዊ ድርጊቶችን ለይቶ ለማውጣት ይረዳል ያለውን ፈጣን የዳሰሳ ጥናት በቅርቡ ማካሄዱን የኢትዮጵያ የሕግ ባለሙያ ሴቶች ማህበር አስታውቋል። ጥናቱ የተደረገው ባኝዋ፣ በኑዌር፣ ማጃንጋና በኦፓ ጎሳዎች ውስጥ ነው። የደንገረመው አጥኚዋን ህብረት አባይሁንና የአኝዋ ጎሳ አባል የሆነችውን እናት እንዲሁም በጥሎች ምክንያት ከፍተኛ እዳ ውስጥ መግባቱን የሚናገር አንድ ወጣት አነጋግራ ቀጣዩን ዘገባ ልካልናለች።
ወይዘሮ ሃና ኦመድ ክዎት የጋምቤላ ክልል ነዋሪ ሲሆኑ በሙያቸው ነርስ ናቸው። የአኝዋ ጎሳ አባል የሆኑት ወይዘሮ ሃና የ12 ዓመት ልጅ እናት ሲሆኑ ትዳራቸውንም ከፈቱ 10 ዓመት ሆኗቸዋል። ወይዘሮ ሃና ከባለቤታቸው ጋር የተፋቱበት ምክንያት እንዲህ ያስረዳሉ።
እሱ ደግሞ አድሮ ሲመጣ በጧት ይመጣና ክፈች ይለኛል በሩ ማለት ነው። ከዛ ይከፍትለታል ሁልጊዜ። ከዛ አንድ ቀን መጥቶ ክፈች ያለኝ፣ እኔ ደግሞ ሰሎት ላይ ነበር ለነበርኩኝ ያኔ ክፈች ያለኝ። እኔ ስለቆየው በጣም አበዛሽ ምናምን አለኝና ሰደበኝ። ተጣላን እና እኔ ሞኝ አረከኝ እንደ ሁል ጊዜ ዝም ምለው አልኩኝ እና ከዛ ተጣላን። ከዛ ራሽ ደግሞ በጣም እንትን የተናደድኩበት ምክንያት እሱ ሚስት ይፈልጋል ወይ ሴቶች ይፈልጋል እና እነሱ ደግሞ ይሰድቡኛል። እሷ እኮ ፋራ ነች እና ስለማልጠጣ ጫት ስለማልቅም ፋራ ናት ይሉኛል። ምክንያቱም አልዞርም አቤት ነው መሆኑ እዛ በጣም የሚሰድቡኝ እና ሌሎች ሴቶች የሚሰድቡኝ ከእሱ ጋር ብፋታ ነው የሚሻለኝ አልኩ። ቤተሰቦቹ ደግሞ የምስጥር አወቁና እንዴት ዝም አልሽ እስከ ዛሬ አሉ። ደግሞ ችግር ስለማልፈልግ ለዛ ነው ዝም ያልኩኝ። ዛሬ ደግሞ ተናድጄ ለምንድን ነው የሚሰድቡኝ? ከዛ ክስተ ደግሞ ተናዳ እንደዚህ ከሆነ ለምንድን ማትፋቱ አለች እኮ። ከዛ አንቺ በቃ ተስፋ አትቆርጭም እንዲ አለችኝ አክስቴ ማለት ተናዳ ማለት ያባት። ከዛ ደግሞ የእናተ እህት አለች እና እሷ እኮ ተስፋ መቆረጥ አትችልም። ምክንያቱም እሱ ነው ራሱ መጥቶ የጠየቃት ያን እና እሱ አሳቡ ይጠይቅ መጀመሪያ። እሱ ደግሞ አልፈልጋትም ካለ እኛ እንትን መወሰን እንችላለን። ከዛ እሱ ሲጠይቅ ምንም አልተናገረም ዝም አለ። ከዛ ወንድሜ ደግሞ እንደዛ ከሆነ በቃ ይተ ይወስዳታል አንተ ደግሞ እንት የምትፈልጋት ከሆነ እና ለሆነ የወሰደኝ።
በዚህ መልኩ ጋብቻቸው የተጠናቀቀው ወይዘሮ ሃና ለመፋታትም ቢሆን ውሳኔው የኔ አልነበረም ይላሉ። ከፍቺ በኋላ ምንም አይነት ገንዘብ ሳይኖራቸው ነበር ወደ ቤታቸው የተመለሱት። እሳቸው በግላቸው የሚያግዟቸውና የሚረዷቸው አማቾች እንዳሏቸው፣ ነገር ግን በጋምቤላ ይሄ ነገር እጅግ የተለመደ መሆኑና ሴቶች ልጆችም በባላቸው ልክ እንደ ህፃን ልጅ እንደሚደበደቡም ይናገራሉ።
የማውቀው ማለት ነው አሁን አንድ ቤት መኖር ይጀምራሉ አይደል? አንድ ቤት ደግሞ መኖር ከጀመሩ በኋላ እሱ ደግሞ ይጠጣል። አርፍዶ ነው የሚገባ። ለምሳሌ አሁን ሌሊት ላይ ነው የሚገባ። እሷ ደግሞ አንድ ነገር ከተናገረች በጣም ነው የሚገርፋት። ተለመደ ነገር ነው ጋምቤላ።
በቅርብ ጊዜ በኢትዮጵያ የህግ ባለሙያ ሴቶች ማህበር ኢውላ በአኝዋ፣ ኑዌር፣ መጀንግና ኦፓ ጎሳዎች ውስጥ ባሉ ሴቶች ላይ የሰራው ፈጣን የዳሰሳ ጥናት ይሄው የወይዘሮ ሃና የህይወት ተሞክሮ በጋምቤላ እጅግ የተለመደ መሆኑን ያመላክታል። የጥናቱ አቅራቢ ህብረት አባሆይ ያለው ችግር ይሄ ብቻ ሳይሆን ያላቻ ጋብቻ፣ የሴቶች ግርፋት፣ ሴቶች ትምህርት ቤትና ሌሎች መሰረታዊ አገልግሎቶችን እንዳይጠቀሙ እንደሚከለከሉና ተደራራቢ ችግሮችም እንዳሉባቸው ይናገራል።
እንግዲህ የጥናቱ ግኝቶች በስድስት ርዕሶች መመልከት ይቻላል። እነዚህ ምንድን ናቸው? አንደኛ የስራ ተጾታዊ ክፍፍል የተገኘ ግኝት አለ። አገልግሎቶችን ከመጠቀም አንጻር ሴቶችና ወንዶች ምን ያህል ይጠቀማሉ የሚለውን ለመመልከት ሞክሯል። ከዛም ሌላ ደግሞ በስራ ተጾታ ዙሪያ የተዛቡ አድሏዊ ልምዶችን እና የተዛቡ አመለካከቶች ደግሞ የማስቀጠል ያለው አመለካከት እና አስተሳሰብ ራሱ ምን ይመስላል የሚለውንም ለማሳየት ሞክሯል። ከዛ ሌላ ከቤተሰብ ጀምሮ በውሳኔ ሰጭነት ሂደት ውስጥ ያላቸው ተሳትፎ ምን ይመስላል፣ በራሳቸው ህይወትና እንዲሁም ደግሞ በንብረት ሀብት ላይ የመጠቀም የመቆጣጠር የመወሰን ስልጣናቸው ምን ይመስላል፣ የህጎቹ አፈጣጠምና ክፍተቶች ውስጥ ምንድን ናቸው የሚለው ለማለት የሞከረና በእነዚህ ዙሪያ ክፍተቶችን እያመላከተ ነው። የፍትህ አካላትም በመንግስት መዋቅር ውስጥ ያለው የፖሊስን፣ አቃቢ ፍርድ ቤቶችን ለምሳሌ መስተኛ ድብደባ ተፈጽሞብኛል ወይም ደግሞ ከባሌ ጋር ተጋብቻለሁ በሚል ወደ ፍትህ አካላት የሚሄድ ነገሩ በእነዚህ የህብረተሰብ ክፍሎች ዘንድ ብዙም የተለመደ አይደለም። እነዚህን አይነት አለመግባባቶች የሚፈቱት በባህሉ መሰረት በሽማግሌዎች በአካባቢ ማህበረሰብ በዛ ልምድ የሚፈታበት አግባብ እንዳለ፣ ይህም ደግሞ ብዙዎቹ ሽማግሌ ሆነው የሚቀመጡት ወንዶች በመሆናቸው መብቶቻቸው ብዙ ጊዜ የማይከበሩበት ሁኔታዎች እንዳሉ ይሄ ዳሰሳ ጥናት ለማሳየት ችሏል። ሌላው ከተጋባ ስርዓተ ፆታ ጋር ተያይዞ ይህንን ስርዓተ ፆታ ለማስቀጠል ያሉ ድርጊቶች ጎጂ ልማዳዊ ድርጊቶችና አመለካከቶች ጋር ተያይዞ ቅድም እንደጠቀስኩት የስራን ክፍፍልን በተመለከተ የሴት ስራ የሴት ነው፣ የወንድ ስራ የወንድ ነው፣ የወንድ የሴት ስራ ውስጥ ነው። ሴቶች ያው ሶስት ስራዎች ላይ ይሳተፋሉ። ሴቶች ግን ለምሳሌ ገበያ ሄደው ሽንኩርትና ቲማቲም ይገዙ በሴቶችም ሆነ በአጠቃላይ በወንዶችም በአካባቢ ማህበረሰብ የሚዘገዙበት የሴት ስራ የተናቀ ዋጋ የሌለው ተደርጎ የሚታይበት ሁኔታ እንዳለ ያሳያል። ሌላው ጎጂ ልማዳዊ ድርጊቶችን እንዳሉ ያሳያል። ያ ማለት ምንድን ነው?
በኢውላ የተሰራው ጥናት በአራቱ ጎሳዎች ውስጥ ሴቶች ከሰውነት ይልቅ የንብረትነት ሚና እንዳላቸው ያመለከተ መሆኑን የጥናቱ አድራጊ ህብረት አባሆይ ይገልጻሉ። ለዚህ ደግሞ የጥሎሽ ባህሉን እንደ ምሳሌ ያነሱታል።
ባባጋ ስትመጣ ያው ጥሎሽ ይጣለባት ስለሆነ እነሱ እንደሚገልጹት እንደ አንድ ንብረት አድርጎ ይወስዳል። ስለዚህ የመጀመሪያ ሮባ መውለድ አለባት ነው። ለምን ያህል ጊዜ መውለድ አለባት የሚለው የወንድ የመወሰን ስልጣን ያለ ሴትዮዋ በዚህ ረገድ ምንም አይነት ስልጣን አይኖራትም። ከዚህ ጋር ተያይዞ ለምሳሌ መውለድ ማችል ቢሆን ጥሎሹን እንድትመልስ ቤተሰቦቿ እንዲመልስ ና ሰው ወደ ቤተሰቡ እንድትመለስ የሚደረግበት ልማድ እንዳለም አይደንቲፋይ ተደርጓል። ከዛ ሌላ ለምሳሌ የወሊድ መቆጣጠሪያ ወስ ጋር ስትገኝ የምትገረፍበት ሁኔታ እንዳለም ያሳያል።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ኤደንን ለቀደመው ዘገባ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። በሰሜን ወሎና አጎራባች ዞኖች የህወሓት ጦር ቀሰቀሰው በተባለ ጦርነት ምክንያት ተፈናቅለው ወደ ደሴና አካባቢው የመጡ ተፈናቃዮች ቁጥር ከ350,000 ማለፉ ተነግሯል። ይህም በተመለከተ መስፍን አራጌ ቀጣዩን ዘገባ ልኮልናል።
በየጊዜው ተፈናቅለው የሚመጡ የህብረተሰብ ክፍሎች ቁጥር እየጨመረ ነው የሚሉት የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ መሳይ ማሩ ከሰሜንና ደቡብ ወሎ ከውሃ ግብራና አፋር አካባቢዎች ከ350,000 በላይ ሰዎች ወደ ደሴ፣ ኮምቦልቻና ሀይቅ ከተሞች ገብተዋል ብለዋል።
ከሰሜን ወሎ ዞን 11 ወረዳዎች ወደ 8 ከተማ አስተዳደር፣ ከውሃ ግምራም፣ ኮረሙፍላ፣ ሰቆጣ ዙሪያ የሚባሉት አካባቢዎች ላይ፣ ከአፋር ክልል በተለይም ዞን 4 ያለው ወረዳ የሚባል አካባቢም ላይ፣ በተመሳሳይም ከደቡብ ወሎ ዞን እነዚህ ግጭት ጦርነት በተከሰተባቸው አካባቢዎች በተለይ ከዚህ ከአምባሰል ውጫሌ፣ በወረባቦ፣ ተውለደሬና ደላንታ አካባቢዎች ላይ ተፈናቅለው የመጡ ወገኖቻችን አሉ።
ተፈናቃዮቹ አለን የሚሉትን ሀብት ጥለው ለስደት በመዳረጋቸው በዕለት ድጋፍ ለመኖር መገደዳቸውን ነው የሚያስረዱት።
ከዚህ ውስጥ እስካሁን የዕለት እርዳታ ድጋፍ ያገኙ ተፈናቃዮቻችን 254,044 ነው። ለእነዚህ ወደ 36,778 ኩንታል የምግብ እህል ለተፈናቃዮቻችን ለማድረስ ጥረት ተደርጓል። ቀሪዎቹ ያልተዳረሱት ደግሞ አመጣጣቸው እለፍ ተቀደም ስለሆነ የስርጭት እስኬጁል አድርገን ያው በቀጣይ ተደራሽ የምናደርግበት ሁኔታ ይኖራል።
አብዛኛው ተፈናቃይ ቤተዘመድ ጋር ተጠልሎ አሊያም ቤት ተከራይቶ እንደሚኖር የገለጹት ኃላፊው በአስር ሺዎች ለሚቆጠሩ ተፈናቃዮች 22 ትምህርት ቤቶች በመጠለያነት እንደተዘጋጀላቸው ጠቁመዋል።
በደሴ 14 ትምህርት ቤቶች ኦልሞስት ወደ 7701 ተፈናቃዮች፣ በተመሳሳይ በኮምቦልቻ 8 ትምህርት ቤቶች ላይም ወደ 4565 የሚሆኑ ተፈናቃዮች በስምንት ትምህርት ቤት ጊዜያዊ ማረፊያ አግኝተው ከመንግስት የሚደረገውን የዕለት እርዳታ ድጋፍ እንዲያገኙ የተደረገበት ሁኔታ ነው ያለው።
መብራት፣ ውሃንና መጸዳጃን ጨምሮ አንገብጋቢ አገልግሎቶች እንዲሟሉ መደረጉንም አመልክተዋል።
ተንቀሳቃሽ ጤና ክሊኒኮች በእያንዳንዱ ትምህርት ቤት በጊዜያዊነት ተቋቁሞ የሕክምና አገልግሎትም በነጻ እንዲያገኙ ለማድረግ ጥረት እየተደረገ ነው ያለው።
በመንግስት በኩል ተደራሽ ያልሆኑ የህብረተሰብ ክፍሎች ተፈናቃዮቹ ያረፉባቸው ከተሞች ነዋሪዎች ምግብና ምግብ ነክ ያልሆኑ የድጋፍ አቅርቦት ማድረጋቸውን ገልጸዋል። የደቡብ ወሎ ዞን ዋና አስተዳዳሪ ሰይድ መሐመድ በተፈናቃዮቹ ስም ድጋፍ ላደረጉ አካላት ምስጋና አቅርበዋል።
ያላሰለሰ ድጋፍ ላደረጉ ኢትዮጵያኖች፣ ትውልደ ኢትዮጵያኖች በውስጥም በውጭም ላሉ ከፍ ያለ አክብሮትና ምስጋናችንን እንዲደርሳቸው እንፈልጋለን። ይሄ ድጋፍ የበለጠ አበረታቶን ከዚህ በላይ ቀውስ እንዳያጋጥመን እድልም አቆም ስለፈጠረልን ከልብ አድርገን ምስጋናችን እናቀርባለን።
በዓለም አቀፍ ቀይ መስቀል ማህበር በኩል ለ6,000 የቤተሰብ ተጠሪዎች ምግብ ነክ ያልሆነ ቁሳቁስ መከፋፈሉን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበር ማስተባበሪያ ጽህፈት ቤት ኃላፊ ተቆመው ከተፈናቀው ብዛት ጋር ሲነጻጸር የተረዱት አነስተኛ ናቸው ብለዋል። በተለይ ከፍተኛ የፍራሽና የአልባሳት እጥረት መኖሩን በማውሳት ሰብአዊ ድጋፍ ለሚያደርጉ አካላት ጥሪ አስተላልፈዋል።
አብዛኞቹ ሴቶች ናቸው፣ አብዛኞቹ ህጻናት ናቸው፣ ነፍሰ ጡር እናቶች አሉ። ስለዚህ እነዚህ አካላት ወለል ምንጣፍ ላይ ማረፍ የሚችሉበት ሁኔታ አይደለም ሊኖር የሚገባውና ፍራሽ አቅርቦቱ ላይ በቂ አይደለም፣ ሊታሰብበት ይገባል። ይህም መንግስት ብቻ ሳይሆን ከመንግስት ውጭ ያሉት መንግስታዊ ያልሆኑ ድርጅቶችም ጭምር የሚመለከታቸውም ስለሆነ በዛ ልክ የጋራ ጥረት የጋራ ተሳትፎ ማድረግ አለብን ብዬ አስባለሁ።
በተስፋ ድርጅት ትምህርት ቤት የተጠለሉትና ህይወታቸውን ለመታደግ ከአፋር ክልል ወልዲያ ከወልዲያ ደሴ አድካሚና ረጅም የእግር ጉዞ ማድረጋቸውን የሚናገሩት ወይዘሮ ትዕግስት ናደው አንዷ ናቸው።
በጣም ተሰቃይተን ነው የመጣ ነው። ሲመጣ በእግራችን ነው የመጣ ነው ወልዲያ ድረስ። ወልዲያ አርፈን ደግሞ ከወልዲያ ወዲህም ትራንስፖርት ሲዘጋጋ በእግራችን ነው የመጣ ነው። ቤተሰቦች እዛው ናቸው። ባልተቤቴ ነው እየወጣ
ወይዘሮዋ ከአድካሚ ጉዞ በኋላ ህይወታቸውን ማትረፋቸው ቢያስደስታቸውም እርዳታ ከተሰጣቸው ወር ማለፉ ቅሬታ ፈጥሮባቸዋል።
በመጣን እርዳታ በሁለት ተመዝግበን 30 ኪሎ ስንዴ ተሰጥተናል። ከወር በላይ ነው እስካሁን የለም፣ እስካሁን የለም። ደስም አልቃለች። በፊት ድርጅቱ ነበር ምግብ የሚመግበን፣ አሁን ግን ከሳምንት በላይ ሆኗል ተቋርጦብናል። ደግሞ ንብረትም ይዘን አልመጣንም፣ አካውንቱም አልቋል። ጨርሰናል። እንግዲህ ያላችሁን እናንተ ናቸው።
ከድርጅት ጋር ተያይዘው የሚነሱ ጉድለቶችንና ኢፍትሐዊነትን ለመፍታት ጥረት እንደሚደረግ የጽህፈት ቤት ኃላፊውም ሆኑ የዞኑ ዋና አስተዳዳሪ በመግለጫቸው ጠቁመዋል። ከወልዲያ ተፈናቅለው በደሴ ዳውሮ ትምህርት ቤት የተጠለሉት ፈንታው ጌታቸው
በተቻለ መጠን ህብረተሰቡ እስካሁን እንዳይቻለ ነው። መንግስት ደግሞ ትኩረት አድርጎ የሚረዳ መንገድ ቢኖር የተሻለ ነው። ህይወታችን ለማውጣት እስካሁን ደህና ይዘውናል። በዚህ አጋጣሚ የዳውዶና የደሴን ህዝብ ሳላመሰግን አላልፍም። ምስጋናም እንደውም ያንሳቸዋል።
ለብዙዎቹ ተፈናቃዮች የስጋት ምንጭ የሆነው የ2014 የትምህርት ዘመን መድረስ ነው። ተማሪዎቹ ወደ ትምህርት ገበታቸው የሚመለሱ ከሆነ ማረፊያችን የት ነው ሲሉ ይጠይቃሉ ተፈናቃዮቹ። ስጋታቸው እኛንም ያሰጋናል ያሉት አቶ መሳይ መፍትሄውንም ጠቁመዋል።
ትምህርት ቤት በቅርብ ቀን ይከፈታል። ስለዚህ በቅርብ ቀን የሚከፈት ከሆነ ያው ተለዋጭ ጊዜያዊ ካምፕ ማዘጋጀት የሚጠይቀን ይመስለኛል። ከዚህ አንጻር ምን መስራት አለብን የሚለውንም ከበላይ አካሎቻችን ጋር ከቅርብ ኃላፊዎቻችን ጋር እየተመካከርን ያለበት ሁኔታ አለ። ግን ጊዜ ሳይሰጠው ይህን ተግባር ፈጥነን መስራት እንዳለብን የወሰድንበት ሁኔታ ነው ያለው። ስለዚህ ካምፕ ዝግጅት በጣም ያስፈልጋል። ኦልሞስት ወደ 12,000 ተፈናቃይ ሜቢ ትምህርት ቤት የሚከፈት ከሆነ መጠለያ ሊቸገሩ የሚችሉበት ሁኔታ ነው ያለው እና እሱ ላይ አሁንም ሁላችንም ትኩረት ሰጥተን መስራት የምንችልበት እድል ቢኖር የሚል ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን አጭር ሙዚቃ ሰምተን እንምጣ። ሚኪያስ ሴት ይቀጥላል። ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታም ስዩም አብሬያችሁ ነበርኩ። በድምፅና ምስል ምህንድስናው ደግሞ እስካሁን ድረስ አብሮን የነበረው ንጉሱ ታምሬ ነው። የነገ ሰው ይበለን። ለዛሬ ጨርሰናል። እናመሰግናለን። መልካም ምሽት።